ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ኢትዮጵያውያን ሰዓሊያን የዓለምን ዓይንና ቀልብ የመስረቅ ኃይል ያላቸው ሥራዎቻቸው በቅጡ ለገበያ መቅረብ ባለመቻላቸው ከሥራዎቻቸው ሳያተርፉ ቆይተዋል። በአንጻሩ የዓለምን የስዕል ገበያ ቀልጠፍ ብለው በተቀላቀሉ ሀገራት የሚኖሩ ሰዓሊያን በሥራቸው ከመደጎም አልፈው በመላለም አድናቂዎቻቸውንና ተከታዮቻቸውን እያበዙ ይገኛሉ። ከአምስት ዓመታት በፊት በሁለት ትውልደ ኢትዮጵያውያን የተቋቋመው አዲስ ፋይን አርት የተባለ ተቋም ይህን ሁኔታ ለመቀየር እየጣረ ይገኛል። በዓለም የኪነጥበብ መዳረሻ ስፍራዎች የኢትዮጵያውያን ሰዓሊ የኢትዮጵያን ስራዎች ያስጎበኛል፣ ለገበያ ያቀርባል፣ ያስተዋውቃል። ለመሆኑ የኢትዮጵያን ሰዓሊያን ስራ በዓለም ገበያ ውስጥ ያለው ዋጋ ስንት ነው? ዛሬ ምሽት ከአዲስ ፋይን አርት መስራቾች መካከል አንዱ ከሆነው አቶ መሳይ ኃይለ ልዑል ጋር ከምንወያይባቸው ጉዳዮች መካከል አንዱ ነው። ዓለም አቀፍ ኪናዊ ወሬዎችና ሙዚቃዎችም ተካትተዋል። አቶ መሳይ አስቀድሞ ስለ ተቋሙ ጅማሬ በጥቂቱ እንዲያጫውተን ይሁን።
እኔና የስራ ባልደረባዬ ስሟ ራኬብ ስሌ ትባላለች። 8 ዓመት በፊት ነው የተገናኘ ነው። እኔ እንኳን እዚህ ሙያ ውስጥ ወደ 20 ዓመት በላይ ነበርኩበት። አሜሪካን ሀገር ኖር ነበር፣ ጋለሪም ነበር የሎስ አንጀለስ። እና ያው ሁኔታዎችም ለጊዜው በጣም የተመቻቹም ስላልነበሩም ስለ አፍሪካን አርትን ብዙም እንትን ስላልነበረ እይታውም ትክክል ስላልነበረ እኔም እዛም ከፍቼም ዘግቼም አንዳንድ ነገር እያደረግኩኝ ሳለ ከእሷ ጋር የዛሬ 8 ዓመት ተገናኘን። ባጭሩ ለመንገር ያው እሷ ከእንግሊዝ ሀገር መጣች አሜሪካን ሀገር። በጣም በጣም ደፋር ነች፣ አምቢሽስ ነች። ይህንን ለማሳደግም ፍላጎት እንዳላት በኋላ ነው እኔ እንኳን የተረዳሁት። በቃ አብረን ብንሰራ ይሻላል፣ እኔ እንዳንተ እዚህ ውስጥ ገብቶ ብዙ የሰራ ሰው ስለማላቅ በቃ ወደፊት አብረን እንስራ ተባባል። እኔም እውነት ለመናገር ለጊዜው ብዙም እንትን አላልኩበትም ነበር። ብቻ በአጭር ጊዜ ውስጥ እንግሊዝ ሀገር ተመለሰች። ትልቅ ቦታ ልንጠቀምበት የምንችል አገኘች እና በቃ ይሄንን ቶሎ ካሁኑ እዚህ መስራት አለብን ከንሳልት እያደረግን ብለን በዛ ተብሎ ተጀመረ እና በ2 ዓመት አጭር ጊዜ ውስጥ ሁኔታውን ስናየው ዓለም ላይ በተለይ የአርት ገበያው ላይ በጣም አሁን ከአፍሪካ አርቲስቶች የሚቀርቡት ስራዎች በጣም ተቀባይነት እያገኘ አድናቆት እየመጣ ውጭም ደግሞ ከአፍሪካ አሜሪካን ሀገርም ዩሮፕም ሄደው የሚኖሩት አርቲስቶችም በጣም በጣም ስራቸው በቃ ተፈላጊነት ማግኘቱን ተረዳን። በእኛ በኩልስ በኢትዮጵያኖች በኩል ምንድን ያለው ሁኔታው ብለን እዚህም ያለውን ሁኔታ እኔም በጣም አውቀዋለሁ፣ ከአርቲስቶች ጋር ከ20 ዓመት በላይ ግንኙነት አለኝ። ገመገምንና ስናየው ትልቁ ችግሩ በዚህ በኢትዮጵያን አርቲስቶች በኩል የሚያጋጥማቸው የነበረው ከኢትዮጵያ ውጭ ወጥተው መሳተፍ የነበራቸው እድል በጣም በጣም ጠባብ ነበር። ያንን እዚህ በጋለሪ የሚሰራ ብዙም አልነበረም፣ እውነትም ለመናገርም አልነበረምም፣ ደፍሬም አልነበረምም ብል እዚህም ያሉት ጓደኞቼ እንደማይቀየሙም ተስፋ አለኝ። እና ይሄንን ችግሩን እንዴት አድርገን ነው የምንፈታው? አይ አሁን ዓለም ማርኬት ውስጥ ገብተን ካልተሳተፉ የእኛ አርቲስቶች እንደገና ደግሞ ከኢንስቲቱሽኖች ጋር ያለው ግንኙነት ከሌሎች ጋለሪዎች ጋር ያለው ግንኙነት ካልዳበረ በቃ እዚሁ ነው፣ እዚሁ አዲስ አበባ እዚሁ ኢትዮጵያ ውስጥ ብቻ ነው ምንፍጨረጨረው። እና ይሄ ሊሆን አይችልም፣ መጀመሪያ አዲስ አበባ ጋለሪ እንክፈት። ለምን አዲስ አበባ? አይ እዚህ መሬት ላይ ያለውን ችግር ተረድተን እዚሁ ሆነን ከሰራን ውጪ ስንወጣ ሰውም ያከብረናል። እኔ እነዚህማ ከዛው ነው የወጡት፣ ታሪኩን ያውቁታል፣ ሂስትሪውን ያውቁታል፣ ያለውን ሁኔታ በደንብ ተገንዝበው የሚሰሩ ናቸው ስለሚሉ በቃ እኛ መጀመሪያ አዲስ አበባ አቋቋምን። በዛው 6 ወር ውስጥ እንግሊዝ ሀገር አቋቋምን እና ይሄንን መስመር ለኢትዮጵያን አርቲስቶች ዓለም ገበያ ውስጥ ዓለም ያሉት ኢንስቲትዩሽኖች ጋር ያለውን ሪሌሽንሽፕ ለማዳበር በዚህ በእኛ ጋለሪ በለንደንም በአዲስ አበባ አድርገን እናሳትፍ ብለን ነው የዛሬ 5 ዓመት ትንሽ ወር አልፏል ጃንዋሪ 9 2016 በፈረንጆች ተመሰረተ።
እንግዲህ አቶ መሳይ ዲስቫይን አርት የስነ ጥበብ ስራዎች ማሳያ አውታር ወይም ተቋም ነው። በምን መልኩ የኢትዮጵያን ስራ በዓለም ለሚገኙ የስዕል ወዳጆች እያስተዋወቀ ነው? በዓለም የኪነ ጥበብ ወዳጆች አይንስ የኢትዮጵያን ስራዎች ተቀባይነት ምን ያክል ነው?
እኛ እንግዲህ ገባ ገና ዳዴ ነው የምንለው ስንጀምር የነበረው እና ለመሳተፍ ነው ያሰብነው ደረጃ ለመድረስ መጀመሪያ ማድረግ የነበረብን ትልቅ የአርት ፌሮች አሉ ዓለም ላይ። ለንደን አለ፣ ኒውዮርክ አለ። አሁን ኒውዮርኩ አርመሪ ይባላል። ለንደን አለ፣ 154 የሚባል አለ። የአፍሪካን በተለይ ወደ አፍሪካ ላይ ፎከስ የሚያደርግ ኬፕ ታውን አለ፣ ሌጎስ አለ፣ ዱባይ አለ። እነዚህ ሁሉ ከተማዎች በቃ በከፈትን እንደውም ኒውዮርክ የመጣ ነው ተጋብዘን በስድስተኛው ሳምንት በከፈትን ነው አርመሪ መሳተፍ የቻልነው እና እነዚህ ቦታዎች እነዚህ ትልልቅ ገበያዎች በምንሳተፍበት ጊዜ እዛ ነው ብዙ ሰው የሚመጣው፣ እዛ ነው ዲስካቨር የምትደረገው። ኮሌክተሮቹ ይመጣሉ፣ ጸሐፊው ይመጣል፣ ኩሬተሮች ይመጣሉ። በቃ ትልቅ ገበያዎች ናቸው። አንዳንዶቹ 60-70 ሺህ ሰው ነው የሚመጣው በአምስት ስድስት ቀን ውስጥ፣ አንዳንዶቹ 20-30 ሺህ ሰው ነው የሚመጣው እና ለመጀመሪያ ጊዜ የኢትዮጵያን አርቲስቶች ስራ ይዞ አንድ ጋለሪ አሁን እዛ በሚገባበት ጊዜ ገባ የሚገኘው የመታወቂያ መድረኩ በጣም በአጭር ጊዜ ውስጥ ስላንተ እንድትታወቅ እነማን ናቸው ለምን እኛ ገባ አንታወቅም ይመስለናል። እዚህ ሀገራችን ውስጥ አርቲስቶቹን በቃ የተከበሩ ናቸው፣ አድናቆት አላቸው። ግን በዓለም ደረጃ በምትሳተፍበት ጊዜ እውነቴን ነው እኛ ብቅ ባልንበት ጊዜ ከኢትዮጵያ ከአዲስ አበባ ነበረ ጥያቄው። ለምን ይህን ሰርቶ የሚያውቅ ስላልነበረ በእንደዚህ በትልልቅ አይነት ገበያዎች የሚሳተፍ እና ያ ለእድገታችን በቃ አፋጠነልን። አርቲስቶቻችንም ቶሎ ተቀባይነት አገኙ። በዛ የተነሳ አሁን ያኔ የነበርንበትና ዛሬ ያለንበት ደረጃ በጣም 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 ይለያል።
ቀደም ብለህም አንተ ጠቅሰኸዋል፣ በዚህ በዩናይትድ ስቴትስ ውስጥ ለበርካታ ዓመታት ኑርሃል። የምዕራቡ ዓለም ለኪነ ጥበብ ያለውን አክብሮትና ጉጉት የተመለከትክም ያጤንክም ይመስለኛል። ሙሉ ሰዓትህን ለዚህ ስራ ሰጥተህ ወደ ኢትዮጵያ ባቀናህበት ወቅት ፍርሃት አልተሰማህም ወይ? በተነጻጻሪነት የሚቀርብ ምን አይነት መልካምና ምን አይነት ፈታኝ ነገሮች ውስጥ ገጠሙ?
እኔ እውነት ለመናገር 40 ዓመት ነው የተቀመጥኩት አሜሪካን ሀገር ምንም አስከፍቶኝ አይደለም ወደ ኢትዮጵያ የተመለስኩት። ነገር ግን ከ40 ዓመት በኋላ እድሜም እየጨመረ ነው የመጣው። እኔም ሀገሬ አንድ ቀን ገብቼ እኖራለሁ ብዬ ነው ከሀገር የወጣሁት እና ይሄ ድል ሲመጣ እኔ ወደኋላም አላልኩም። እሷ እንኳን ባልደረባዬ እንግሊዝ ሀገር ነው ቤተሰቡ ሁሉ ያለው። እኔ እንኳን ተነስቼ እዚህ ለመምጣት ለእኔ ቀላል ነበረ፣ ግን የግድ አንዳችን መምጣት ስለነበረብን እኔን ቮለንቲር የተደረኩት እና በሱ ደስተኛ ነኝ። እንደገና ደግሞ ገባህ ኢትዮጵያ ሁልጊዜ መላለስ ነበር። ኢትዮጵያ አዲስ አበባ ብቻ አልነበረ ምን መጥቼ ጊዜ የማጠፋው፣ መላው ኢትዮጵያን እዞር ነበረ። ገባህ የማልሄድበት ጋራ፣ የማልገባበት ገደል፣ የማላየው ገዳም ስመጣ በየአመቱ አንዳንዴ ሁለቴ መጥቼ ስለምዞር፣ በዛ ላይም ደግሞ የነበረችኝንም አንዳንድ ትርፍ ጊዜም ደግሞ እዚሁ አርቱ ላይ ከአርቲስቶቹ ጋር ብዙ ጊዜ ስለማጠፋ እዚህ መምጣቱ ለእኔ ችግር አልነበረም። ግን ያው እንደምታውቀው የታዳጊ ሀገር ነው። አንድ ነገር እዚህ አቋቁሜ ደግሞ እሰራለሁ በምትልበት ጊዜ ኢትዮጵያ ደግሞ ብዙ ፈተናዎች አሉ። ገባ እና አንዳንዱ ነገር ያስቀኛል። ገባ እውነት እኛ ፋብሪካ አይደለንም። ገባ እንደ ፋብሪካ ለምን እንቆጠራለን? አንዳንድ ማሟላት ያለብን መስፈርቶች አሉ፣ ህግጋቶች አሉ። እነሱን ሁሉ ገባህ ለማሟላት መጀመሪያ ላይ እኔ ሳቄ ይመጣ ነበር። እውነቴን ነው ብል መጀመሪያ፣ በኋላም ደግሞ ያሳዝንኛል። ገባህ ለምን እኛ አሁን ገባህ ሌላ ምንም አጀንዳ ይዘን አይደለም የመጣ ነው። ይሄንን ነገር አምነንበት ውጭ አውጥተን እናሳትፈው። ለምንድን ነው የኢትዮጵያ ሯጮች ብቻ ውጭ ወጥተው እንደዚህ ያለ ትልቅ ነገር ክብር አግኝተው ሀገራቸውን አስታውቀው ራሳቸውን ጠቅመው ከዛም አልፈው ደግሞ ገባ ብዙ ኢትዮጵያኖች ስራ ላይ ያሳትፋሉ እና ለምንድን ነው እሱ ብቻ የሚሆነው? ሌላም ሌላ ነገር መሆን ይችላል እና ሰዓሊዎችም የኢትዮጵያ ሰዓሊዎች ያንን እድል ማግኘት ይገባቸዋል። ለምን ስራቸው በጣም 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 የሚደነቅ አርቲስት ያላት ሀገር ነች። ያው እኛም እዚህ ብዙም እዛ ላይ ስለማናተኩር ነው እንጂ በቃ ችሎታ እያለ ግን እዚህ የነበረው መሬቱ ላይ የነበረው ነባራዊ ሁኔታው ትንሽ ከባድ ነበር። ገባ በተለይ የታች ሽዋል 110 ሚሊዮን ህዝብ የሚኖርበት ሀገር አንድ አርቲስት ዛሬ ቀለም ካንቫስ ካንዲ አርት ሰፕላይ ስቶር ገብቼ ገዝቼ ሙያዬን ማዳበር እችላለሁ የሚልበት ሀገር አይደለም። እንደዛ አይነት እንኳን ቦታ አንድ ሱቅ እንኳን የለም። ይሄ በደንብ የተቋቋመ ሱቅ ገባ እንደዚህ ያስፈልጋቸውን ቁሳቁስ እንኳን የሚገዙበት ሰው እኛ በጣም ከታች ነው የምንጀምረው። እና በዚህ ላይ ደግሞ አንዳንድ ደግሞ በመንግስት በኩል አለማወቅም ይሆናል ያሉት ህጎች የታክሱ ደግሞ በተለይ የታክሱ በጣም ዲስካሬጅ ያደርጋል። እና ግን እንደዛም ሆኖ ግን ይኸው እየተጋፋል እንግዲህ እዚህ ደርሰናል።
በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ። የኢትዮጵያን ስዕል ስራዎችንና የዓለም ገበያን በተመለከተ ከአቶ መሳይ ኃይለ ልዑል ጋር የጀመርነውን ቆይታ እንመለስበታለን። አቶ መሳይ አዲስ ፋይን አርት የተሰኘ የሥነ ጥበብ ስራዎች ማሳያና መገበያያ ተቋም መስራቾች መካከል አንዱ ነው። አጫጭር ኪነ ጥበባዊ ዜናዎችን አሰምተናችሁ እንመለሳለን። ኮሮና ቫይረስ ያቀዘቅዘው የዩናይትድ ስቴትስ የፊልም ኢንዱስትሪ እየተነቃቀ ይመስላል። የዚህ ማሳያ ተደርጎ የተቆጠረው ደግሞ በቅርቡ የተለቀቀው ጋድዚላ ቨርሰስ ኮንግ ፊልም ያስመዘገበው ገቢ ነው። ጋድዚላ እና ኮንግ የተባሉ ግዙፍ ፍጥረታትን ፍልሚያና ግጭት ማጠንጠኛ ያደረገው ፊልሙ በተለቀቀ በአምስት ቀናት ውስጥ 48.5 ሚሊዮን ዶላር አስገብተዋል። ወረርሽኙ ከተከሰተ ወዲህ ከአንድ ፊልም የተገኘ የገቢ ክብረ ወሰን እንደሆነም ቫራይቲን ጠቅሰው ሮይተርስ ዘግቧል። በመድረክ ስሙ ዲኤምኤክስ የሚታወቀው ኤርል ሲመንስ በ50 ዓመቱ ትናንት ከዚህ ዓለም በሞት ተለይቷል። የሶስት ጊዜ የግራሚ ሽልማት እጩ የሆነውና የራፕ ስልት አቀንቃኙ ዲኤምኤክስ ለሞት የተዳረገው በድንገተኛ የልብ ህመም ምክንያት እንደሆነ ተነግረዋል። ከሙዚቃ ስራዎቹ በተጨማሪ በ40 የፊልምና የቴሌቪዥን ስራዎች ውስጥ ተሳታፊ የነበረው ኤክስ በተለይ በጎርጎሳውያኑ ዘመን 1998 ዓ.ም ላይ በለቀቀው ኢስ ዳርክ ኤንድ ሄል ኢዝ ሃት አልበም የአሜሪካ የሙዚቃ ሰንጠረዥ 5 ደረጃዎችን በተከታታይ በሙዚቃዎቹ ተቆጣጥሮ ነበረ። ከሱስ ጋር በተገናኘ ህይወቱ ሲናጥ የከረመው ኤክስ የ15 ልጆች አባት ነበረ። ኢትዮጵያውያን አንጋፋ የኪነ ጥበብ ሰዎችን የማመስገን መርሃ ግብር ከሰሞኑ ተካሂደዋል። የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በተለያዩ ዘርፎች የኪነ ጥበብ ስራዎችን ላበረከቱ ወደ 50 የሚጠጉ የኪነ ጥበብ ሰዎች የክብር ሜዳ ይሸልመዋል። ተሸላሚዎቹ የተመረጡበት መስፈርት በሥነ ሥርዓቱ ላይ ተገልጿል። የተወሰነውን እንስማ።
በቀጥታም ሆነ በተዘዋዋሪ ለተሰማሩበት ሙያ እድገት የሰሩ ለማህበረሰብ ህይወት መሻሻል፣ ለሰላም፣ ለጠንካራ ማህበራዊ ትስስር፣ ለፍቅር ማህበረሰባዊ እሴት መዳበር፣ ለሀገር ሉዓላዊነትና ተያያዥ ለሆኑ ሀገራዊ ጉዳዮች ያበረከቱት ጉልህ አስተዋጽኦ ታሳቢ ተደርጓል። የተሸላሚዎቹ ዕድሜ 60ና 60 አካባቢ እንዲያውም ከዛ በላይ እንዲሆን ወይም መሆኑን ታሳቢ አድርገናል።
ለሽልማቱ ከበቁት መካከል የተወሰኑትን ለመጥቀስ ያክል አብራር አብዱ፣ ፋንቱ ማንዶዬ፣ ደበበ እሸቱ፣ አበበ ቀጸላ፣ አበጋዝ ክብረ ወርቅ፣ ሽዮታ ሙላቱ፣ አስታጥቂ ንዋይ ደበበ፣ ሙሉ ዓለም ታደሰ፣ አለምፀሐይ ወዳጁን መጥቀስ ይቻላል። ወደ ጀመርነው ቆይታችን ከመመለሳችን በፊት በዕለቱ ለሽልማት ከበቁት መካከል አንዱ የሆነውን አለማየሁ እሸቴን ሞቅ ደመቅ ያለ ዜማ እንስማ። ምሽቱ ደመቀ ይለናል።
I'm
መልሰናል። ጋቢና መዝናኛ ከአሜሪካ ድምጽ። የዛሬ እንግዳችን አቶ መሳይ ኃይለልዑል ነው። አቶ መሳይ በአለም ዙሪያ የኢትዮጵያን ሰዓሊያን ስራ በማስተዋወቅ ላይ የሚገኘው አዲስ ፋይን አርት መስራቾች መካከል አንዱ ነው። አቶ መሳይ በግልህ የኢትዮጵያ የስነ ጥበብ ታሪክንም እንደምታጠና ሐሳብህንም በተለያዩ አጋጣሚዎች እንዳጋራ አንብቤያለሁ። ከኢትዮጵያን ሰዓሊያን ስራዎች ላንተ የትኛው ልዩ ቦታ አለው? አግኝቼ ስለ ስራዎቹ በጠየቅኩት የምትለውስ ሰዓሊ የትኛው ነው?
አምለ ያው መቼም እንግዲህ አትፈርድብኝም ትንሽ ባዳላ ከኛ ጋር የሚሰሩት አርቲስቶቹን እኛ ራሳችን መርጠን ነው እናሳተፋቸውና ሶ እነዚህን አርቲስቶች ያው አድሎን ብለው እነሱን መውደድ ብቻ ሳይሆን እውነት ለመናገር ጋለሪ ደግሞ አሁን ለምሳሌ በእኛ በኩል ከአንድ አርቲስት ጋር ስራ ከመጀመራችን በፊት ለንደን ያለው ቲም እዚህ ያለነው ቲም እንገናኝና በስልክም ይሁን በዙምም ይሁን ብቻ ተነጋግረን ያንዱን ሰዓሊ ስራ ወይም ያንዷን ሰዓሊ ስራ እናይና እንዴ ቆይ ይሄንን እንዴት አድርገን ነው የምናሳትፈው? የት ነው የምናሳትፈው? የት ነው የምንሸጠው? እነማን ናቸው በእኛ በኩል ሊገዙ የሚችሉት? ይሄ ሁሉ መገምገም አለበት። ገባ? ለምን ያው ቢዝነስ ነው እውነትን እናገር እና ቢዝነስም ስለሆነ አንዳንድ ጊዜም እኛም ከእኛም በኩል ድክመት አለ። ምክንያቱም ሁሉንም ማሳተፍ አንችልም። ለምን ሁሉም አንድ አይነት ስራ አይሰሩም። አንዳንዶቹ ስራዎች ገባ ለእኛ ጋር ከኛ የሚገዙት ያሉት የኛ ከሌክተሮች ላይመቻቸው ስለሚችል ከኛ አይገዙንም። ስለዚህ እኛ በእኛ አቅም የት ነው መሳተፍ የሚችለው የአርቲስት ወይ የአርቲስት ብለን ነው የምንገበግበው። አሁን ለጠየቀኝ ጥያቄ ከጓደኞቼ ጋር ልታጣላኝ ስለሆነ የኔ መልስ እውነት ለመናገር ትልልቆቹንም በጣም በጣም ወዳጅ ናቸው፣ አንጋፋ የምትላቸው አሁን ታደሰ መስፍን ከኛ ጋር ይሰራል። በጣም በጣም ደስ የሚሉ እነዚህ የኢትዮጵያ የምታውቃቸው ገበያዎች የሚመጡትን ሴቶች በቃ ውበት ጨምሮላቸው፣ ቁመት ጨምሮላቸው፣ አሳምሯቸው በቃ ኩራታቸውን ነው ማሳየት የሚፈልገው። እሱን ያደርጋል። ሉልሰገር ረታም በጣም ነው እዚህ የታወቀ አርቲስት ነው። ደግሞ ከእነሱም ደግሞ በእድሜ ትንሽ ዝቅ ያሉም ደግሞ እነ አዲስ ገዛሀኝ አሉ፣ እነ ተስፋዬ ኦርጌስ አሉ። ዩሮፕም የሚኖሩ አሜሪካን ሀገርም የሚኖሩ ብዙ ወጣት አርቲስቶች አሁን ከኛ ጋር የሚሰሩ አሉ። አሁን የእነሱ ስራ የኢትዮጵያዊነት መንፈስ ላታይበት ይችላል። ለምን የኑሮ ኤክስፒሪየንሳቸው አሜሪካን ሀገር ስለሆነ እንደዛ አይነት ስራ ከዛ ከላይፋቸው ኤክስፒሪየንስ የሚሰሩ ስራዎች ያሳያሉ፣ ይሰራሉ። እዚህም ኢትዮጵያም ቢሆን አሁን ደግሞ በቃ እንደ በፊቱ አይደለም። ነፃ ሆኖ ነው አርቲስቱ የሚሰራው። ኢንተርኔት አለ፣ ብዙ ሀሳቡን ማዳበር ይችላል፣ ብዙ ነገር ማየት ይችላል። እና የግድ ያው የቤተ ክርስቲያን ወይም ውበት ያላት ሴት ወይም ይሄ ላንድስኬፕ የምንለው አይነት እንደዛ ብቻ አይደለም። ዛሬ ኢትዮጵያን አርቲስቶች የሚሰሩት እውነቴን ነው በጣም 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 የሚገርሙ ይሄ ዘመናዊ የምትለው ኮንቴምፖራሪ ስራዎች የጊዜውን የሚገልጹ ስራዎች ብዙ ስራዎች ይሰራሉ። አንዳንዴም ፖለቲካ የሚሆነም ነገር የሚሰሩ ይኖራሉ። ግን ያ እንደዛ እንኳን ብዙም ባይኖርም በአጠቃላይ ግን አሁንም እንደገና በርስህን ለመመለስ የሰጠሁ ስሞች በአጭሩ ነው እንጂ ወጣቶች ያሉ አሁን እነ ትዝታ፣ እነ ሰሎሜ ብትል፣ እነ ግርማ በርታ ፎቶግራፈሮች፣ እነ ማይክል ጸጋዬ፣ እነ ኢየሩሳሌም አሁን ከኛ ጋር የሚሰሩ ብዙ ጎበዞች አሉ። ውጭም እነ ታሪኩ፣ እነ ዳንኤላ እስራኤሊ አርቲስት አለች። የእኛ አሁን አርቲስቶች ዩሮፕ አሉ፣ እስራኤል ሀገር፣ አሜሪካን ሀገር እና በሰፊው ነው እኛ የገባንበት።
ከባለፈው ዓመት ወዲህ በመላ ዓለም የተፈጠረው የኮሮና ቫይረስ የሰዎችን እንቅስቃሴ ገድበዋል፣ ብዙ የስነ ጥበብ ማሳያዎችም እንዲዘጉ አድርገዋል። የእናንተ ስራ ደግሞ ያው ሰዎች በአካል በስዕል ማሳያ ተገኝተው የስዕሉን መንፈስና ይዘት እየገመገሙ የሚወስኑበት አይነት ነው። ምን አይነት ጫና ፈጠረባችሁ? በምን ሁኔታስ ተቋቁማችሁ ታለፋችሁ?
መጀመሪያ ላይ በጣም ያስደነግጥ ነበር። ለምን እኛ የምንሸጠው በብዛት በደንብ አስቦ የሚገዛ ሰው ነው እና አቅምም ያለው ነው። ያ ሁሉ ሰው ገባ። አሁን በተለይ እዚህም አዲስ አበባ ቁጭ ብለን የምንሸጠው እውነት ለመናገር ከ90% በላይ የኛ ገዢዎች ውጭ ናቸው። አሁን ለምሳሌ ከአዲስ አበባ ያለው ጋለሪ። ስለዚህ መጀመሪያ ላይ ኮቪድ ሲመጣ ድንጋጤ ውስጥ ነው ያለ ነው። 4 ወር አየነው የከፈትነውን ጋለሪ እዚህም ዘጋን። ለንደንም የነበረውን በቃ ከቤት መስራት ጀመሩ እና ያው እንደ ሁሉም ቢዝነስ ምንድን ነው ማድረግ ያለብን ብለን ከባልደረባዬ ጋር በምናስብበት ጊዜ አይ ይሄ ነገር በቃ እንደምንም ብለን መወጣት አለብን። የዛሬ ዓመት ሴፕቴምበር በቃ የእኛን የዲጂታል የምትለውን ፕላትፎርማችንን በሙሉ አፕግሬድ አደረጉ ለንደን ያሉትና፣ ያ ምን አደረገልን? ቤቱ ተቀምጦ መገብየት ለሚፈልገው ክላይንት አመቻችንለት እና የሚገርም ቀስ በቀስ ክላይንት እንጌጅ እያደረግን መጣን። የእኛም የመጀመሪያ የነበረም ፍርሃት እየቀነሰ መጣ። ለምን መሸጥ መጀመር እና በአጭሩ እውነት ለመናገር እኛ አልተጎዳንም። እንደውም ያለፈው ዓመት ፕሮባብሊ ዘ ቤስት የር ለአዲስ ፋይናል ለቢዝነሳችን ያለፈው ዓመት ነበረ። እርግጥ ያው ሰው ጋለሪን መምጣት ባይችልም አሁን አዲስ አበባ ከአንድም ሁለት ቦታ ፎክስት ነው ያለ ነው። ፌርም አሁን እኔ ከዱባይ ገና መመለሴ ነው እንደዚሁ ሰው መጥቶ አይቶ የሚገዛበት ፌር ለዓለም የመጀመሪያ ጊዜ ነበረው። እሱም ሄደን ተሳትፈን እሱም ጥሩ ውጤት ነበረው። በእኛ በኩል እውነት ለመናገር ያ መጀመሪያ የፈራ ነው እሱ ሁሉ ተቀርፎ አሁን ያለንበት ቦታ ጥሩ ነው ብዬ ነው ማም
በክብረ ወሰንነት የተያዘ ሽያጭ የሚባለው ምን ያክል ነው? የኢትዮጵያን ሰው
እኔ በእኛ በኩል ያለውን ከምል የኢትዮጵያን አርቲስቶች ዛሬ የት ደርሰዋል ብዬ ይህን መልስ ብመልስ ደስ ይለኛል። የፍርሃት ነገር ሳይሆን አሁን ያሉት የኢትዮጵያን አርቲስቶች ጁሌ መረቱን ሳትቆጥር ከ10,000 20,000 50,000 ከ100,000 ዶላር በላይ ሁሉ የሸጡ አርቲስቶች አሉ። እርግጥ ሁሉም ከኛ ጋር አይደሉም፣ ግን በዚህ ዋጋ አሁን ለዩሮፒያን አርቲስቶች ወይም ለአሜሪካን አርቲስቶች ኢትስ ኖ ቢግ ዲል። አሁን ነው የአፍሪካ አርቲስቶች እንደዚህ አይነት ዋጋ አዳዲስ ዋጋ መስበር የጀመሩት። በተለይ ነው ዌስት አፍሪካ ያሉት እና ሳውት አፍሪካን ያሉት ሚሊዮንም በላይ እየሸጡ አሉ። ነጮችም ወይም ደግሞ ከናይጄሪያ ከጋና ያሉ አርቲስቶች በዛ ዋጋ ሁሉ መሸጥ ጀምረዋል። እዚህም አዲስ አበባ ብንሸጥ ትንሽ እንትኑን ዲስቶርት የሚያደርገው ምንድን ነው? እኛ በብዛት የምንሸጠው ውጭ ያሉ ሰዎች አይተው ኦንላይን አይተው ነው ከኛ የሚገዙት እና ስለዚህ የኛ ትንሽ ችግራችን አሁን እዚህ አዲስ አበባ ያለው ምንድን ነው? ዋጋችሁ ተወደደ፣ ለምንድን እናንተ ዋጋ ወደ ላይ የሚወጣ ሁሉ ይሉናል። እኛ ደግሞ መሸጥ አቅቶን አይደለም፣ ገባ? የአንድ አርቲስት ዋጋ በየጊዜው እየጨመረ ተቀባይነት እስካለው ድረስ ዲማንድ እስካለ ድረስ ዋጋው እየጨመረ ነው የሚሄደው እና ያንን ተከትለን ነው ይሄ ያለ ዓለም ላይ ያለ አሰራር ስለሆነ እና ዋጋ እውነት ለመናገር የዛሬ 10 ዓመት የዛሬ 15 ዓመት የነበረ እና አሁን ያለው ዋጋ በህይወት እንኳን የሌሉት እንደነ እስክንድር ቦጎሲያን እንኳን የነሱ ስራ አሁን ለጨረታ እንኳን ለንደን ሲወጣ ከ100,000 ዶላር በላይ ሁሉ ተሸጠዋል። ገባ? ሪሊ አሁን ያለው ጥሩ ጊዜ ነው ለውጭ የሚሳተፉ አርቲስቶች በተለይ ጥሩ ነው ነው ምለው።
አንድ የመጨረሻ ጥያቄ፣ የኢትዮጵያ የስነ ጥበብ ወይንም ስዕል ጉዳይ ሲነሳ በተደጋጋሚ የሚጠሩ ስሞች አሉ። የዓለም ሎሬት ሜትር አፈወርቅ ተክሌ፣ እስክንድር ቦጎሲያን፣ ገብረ ክርስቶስ ደስታ እያልን መዘርዘር እንችላለን። ስለ መጪው ትውልድ ትንሽ እናውራ። በእንቅስቃሴ ውስጥ ስትመለከት ተስፋ የሚጣልበት አይነት ነው ወይ? እንደነዚህ ስማቸውን ሁሌ እንደምናነሳቸው ሰዓሊያን የሚጠሩ ዝናቸው ከፍ የሚል ወጣቶች ይመጣሉ የሚል ተስፋ አሳለሁ ወይ?
እኔ በሱ ምንም አልጠራጠርም፣ ምክንያቱም በቂ የሆኑ አርቲስቶች አሏት ዛሬ ኢትዮጵያ ያፈራቻቸው። አሁን የጠራቸው ሶስቱ እነዚያን ጋፋ አርቲስቶች አሁን እንኳን ነው ስራቸው ካረፉ በኋላ እንኳን የሚሸጥበት ዋጋን አልፎ የሚሸጡ ወጣት ኢትዮጵያን አርቲስቶች አሉ። ሶ ያም ያሳየው ገባ ተቀባይነት ያገኘ ነው ያለም የአርት ገበያ አሁን ገባ ፎከስ በጣም አፍሪካ ላይና የአፍሪካን አርቲስቶች ላይ አተኩሯል። ለምን የአፍሪካ ቋ 54 ሀገር በላይ ነው ገባ እያንዳንዱ ሀገር ስንት ብሔር አለው ስንት ነገር የሚያፈራ ነው እና በኢትዮጵያ በኩል ካየሁ ብዙ ከኛም ጋር የሚሰሩ ከኛም ጋር የማይሰሩ የሚገርሙ ወጣቶች አፍርታለች ኢትዮጵያ። የኢትዮጵያ ችግሯ እኔ ሁሌም ብለው አርቲስት አይደለም ገባ ስሟን ሊያስጠሩላት የሚችሉ ማት የተፈጠሩ አርቲስቶች አሉ። ብቃት ያላቸው፣ እውቀት ያላቸው፣ ትምህርት ያላቸው። ችግሩ ገባ አሁን ኢትዮጵያ በእኛ በኩል ልክ እንደኛ የሚሰራ 3-5 ጋለሪዎች አሁን አዲስ አበባ ይቋቋሙና እነዚህ ጋለሪዎች ገባ ከኛ ጋር የማይሰሩ ሌሎች አቅም ያላቸውን እነሱን ሁሉ ቢያሳትፉ ደግሞ ተመልከት የትናየት መድረስ እንደምንችል። ግን አሁን በቃ ትንሽ እኔ መንግስትን ክሪቲሳይዝ ለማድረግ አይደለም ግን መመቻቸት ያለበት ነገር አለ። ይሄ ገና ዳዴ የሚል ሴክተር ነው ገባ ገና ከመሬት ላይ መነሳት የሚሞክር ነው። እና አንተ ገና ዳዴ የሚል ልጅ የኮረኮብከው የትም አይደርስም ገባ። ሶ ኤንካሬጅመንት ይፈልጋል፣ ኢንሴንቲቭ ይፈልጋል። ምን እናድርግ እኛ ቱሪስት እዚህ ሀገር እንዲመጣ ይፈልጋል። አንድ ቱሪስት መጥቶ $10,000 በ15,000 ገዝቶ ቢሄድ ገባ አርቲስቱ ብቻ አይደለም ጋለሪው ብቻ አይደለም ሀገሪቷ ተጠቃሚ ነች ገባ። እነዚህ ደግሞ 4-5 ጋለሪ አሁን እንደኛ እዚህ ቢኖር ምንድን ነው የሚሆነው? አዲስ አበባ አንድ እንቅስቃሴ አለ ብሎ ነው ይሄ በተለይ ቶሎ ሄዶ ቀድሞ ከሰው ሁሉ ቀድሞ አይቶ መግዛት የሚፈልገው። ምንም ፕሮሞሽን አይፈልግም። 28 እንቅስቃሴ አለ አዲስ አበባ በሮ ነው ከሰው በፊት መምጣት የሚፈልገው። ለምን? ጥሩ ነገር እውነት ለመናገር በርካሽ ገዝቶ ስለሚሄድ ነው ገባ። እኛ ይህንን እናውቃለን። ስለዚህ እዚህ ነው መሬት ላይ መሰራት ያለበት ትንሽ የጎደለው እንጂ ኢትዮጵያ በጣም 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 ብዙ ወደፊት ታያለ። 5-10 ዓመት ውስጥ ስም የሚያስጠሩ አርቲስቶች አለ። ምንም በዛ በኩል ችግር የለም።
እጅግ በጣም አመሰግናለሁ አቶ መሳይ ኃይለ ልዑል። ከአዲስ ፋይን አርት መስራቾች መካከል አንዱ ነህ። ስለ ኢትዮጵያን ስነ ጥበብ ግብይትና የዓለም ድርሻ እንዲሁም ተያያዥ ጉዳዮች ስላወጋህን፣ ስለነገርከን በእጅጉ አመሰግናለሁ። መልካም ቀን ይሁንልህ።
እኔም በጣም አመሰግናለሁ በራሴና በራኬብ ስሜ እና የለንደን ቲማችን በተለይ እነሱ የሚሰሩት ስራ አሁን በጣም 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 የሚደነቅ ነው። በእኛ በኩል ይህንን ቃለመጠየቅ ስላዘጋጀ በእነሱም በራሴም ስም በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አብረን ስላመሸን በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።